ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 27 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሐምሌ 27 ቀን 244 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ኮሎኔሉ እንዳሰለጠኑት ወያኔዎች ጸረ ሕዝብና ዘረኛ በመሆኑ ለ27 ዓመት በላይ ኢሕአፓን ጠላቴ ብሎ ሲታገል የቆየ ነው። ጌቶቹ አሜሪካኖች በሂደቱ ኢሕአፓ እንዳይሳተፍ ሲሉ ተደፍተውን አልደበቀም። በድርጅቱ ላይ መዋሸቱን መጀመር ብቻ ሳይሆን እያወቀና ይሁነኝ ብሎ ከፖለቲካው ምድረ በዳ አንጃ ሲባሉ የነበሩ የሰው ባዶዎችን ወደ አዲስ አበባ ጋብዞ የሰረቁትን የድርጅት ስም አጸደቀላቸው። አወክሽ አወክሽ ቢሏት ቅዱስ መጽሐፍ አጠበች በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዜናው በማስከተል ይቀርባል። ከዚያም
የወለደቻቸውንና ታገር ጠልተው ያለወለዶቻቸውን የእንጀራና ጡት ለመጥባት የሚፋረቁት እነኚሁ ጽንፈኛ የኦሮሞ ሙራን እነርሱ የቀረቻቸውን የማምሻድ ሜጥጋ ሲዘውረ መጥላይ የጣሉትን ትኩስ የኦሮሞ ወጣት ጣፋንታም ሊሆን እንደሚችል አለመገንዘባቸውን ስናይ ወነተም እነኚህ ሰዎች ተመረናል ከሚሉ ደንቁረናል ቢሉ የሚሻል ይሆናል ብዬ አምናለሁ። ምክንያቱ ከተባለ ደግሞ የኦሮሞ ሕዝብ ትግል የሚታወቀው የዜጋ ንብረት በማውደምና የእምነት ተቋማትን በማቃጠል አይደለምና ነጃጋማ ከሎ ናብዲሳጋና ሌሎች የኦሮሞ ጀግኖች ከኦሮሞ ሕዝብ አብራክ ወጥተው ለኢትዮጵያ አንድነትና ለሰንደቋ ክብር ብለው እንዳልተዋደቁ ሁሉ ዛሬ ማን እንደሚያዛቸው እንኳን በውል ሳያውቁ የንጹሃን ደም በማፍሰስና የዜጎችን ንብረት በማውደም ለኦሮሞ ሕዝብ ነጻነት እንታገላለን የሚሉ የደነስብስቦች የመፍላታቸው ጉዳይ ነው።
እኛም ማውቀናል ጉድጓድ መሰናል በሚል ርዕስ ከህይወት አሰፋ በተላከልን ሰፋ ያለ ጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። በቅድሚያ ዜና።
ለ27 ዓመታት የኢትዮጵያን ህዝብ ሲጨፈጭፍና ሲዘርፍ የነበረው የወያኔ ጽንፈኛ ቡድን እሁድ ሐምሌ 27 ቀን በመቀሌ በሌሎችም የክልሉ ከተሞች ወታደራዊ ሰልፎች ማድረጉን በቴሌቪዥን አሳይቷል። በመቀሌ ከተማ ቀላልና ከባድ መሳሪያዎች ይዘው የወጡት ወታደሮች በአደባባዮች ላይ ሰልፍ ካደረጉ በኋላ በከተማው ስቴዲየም ሲሰባሰቡ ታይቷል። የወያኔ ቡድን ባስተማሩት አሁን ወቅት ይህንን ሰስ ያደረጉበት ምክንያት ምን እንደሆነ ባይገልጹም ከሌሎች አካባቢዎች ተነጥለው በማን አለብኝነት ብቻቸውን በአካባቢ ምርጫ ለማካሄድ መንቀሳቀሳቸውን ተከትሎ ሰሞኑን የፌዴሬሽን ምክር ቤት ተብየው ይፋ ላደረገው ጠንከር ያለ ተቃውሞ ምላሽ ሳይሆን አይቀርም የሚል ግምት የሚሰጡ አልጠፉም። በትግራይ የጸጥታ ቢሮ ፌስቡክ ገጾች በሌሎችም የቡድኑ ሚዲያዎች ላይ ለሰላም ሲባል ለሚከፈል ዋጋ ሁሉም ዝግጁ ነው፣ የአንድ ህዝብ የሰላም ዋስትና ውስጣዊ አቅሙ እንጂ የማንም የውጭ ኃይል ድጋፍና ጥበቃ ሆኖ አያውቅም የሚሉ መልእክቶች መቀመጣቸው ቡድኑ የስነ ልቦና ጦርነት የጀመረ መሆኑን ያሳያል ተብሏል። በሌላ በኩል በተለያዩ ኦሮሚያ አካባቢዎች ከሰኞ ሐምሌ 27 ጀምሮ መንገድ የመዝጋት እቃዎችን ላለመግዛትና እንዲሁም በትራንስፖርት ላለመጠቀም አድማ እንዲያደርጉ ጽንፈኞች በማህበራዊ ሚዲያ ያስተላልፏቸው ጥሪዎች ቀደም ብሎ እንደተጠሩት ሁሉ ተግባራዊ ሳይሆኑ የቀሩ መሆናቸውን ለማወቅ ተችሏል። ተቋርጦ የነበረው የአባይ ግድብ የሶስትዮሽ ስብሰባ ሰኞ ሐምሌ 27 ቀን ከሰዓት በኋላ የጀመረ መሆኑ ታውቋል። በአፍሪካ ህብረት የወቅቱ ሊቀመንበር በደቡብ አፍሪካ ፕሬዝዳንት የሚመራውና የአውሮፓ ህብረት አሜሪካንና የአፍሪካ ህብረትን በታዛቢነት የሚሳተፉበት ስብሰባ ከሳምንት በፊት በሱዳን ተወካዮች ጠያቂነት ለአንድ ሳምንት መተላለፉ ይታወቃል። ስብሰባው በምን ላይ እንደተወያየና ምን እንደደረሰ እስካሁን አልተገለጸም። ድምጻችን ለግድቡ በሚል መፈክር በአዲስ አበባ በተለያዩ ከተሞችና እንዲሁም በውጭ ሀገር ኢትዮጵያውያን በሚኖርበት አንዳንድ አካባቢዎች ሰልፎች የተካሄዱ መሆናቸው ታውቋል። ሰልፎቹ እንዲካሄድ በማህበራዊ ሚዲያ ሲቀሰቅስ የተሰነበተ ሲሆን ዋናው ዓላማም ኢትዮጵያንን ግድቡን የሚደግፉ መሆናቸውን ለማሳየትና የመጀመሪያው አመት የውሃ ሙሌትን በመጠናቀቅ የተሰማቸውን ደስታ ለመግለጽ ነው። እሁድ ሐምሌ 26 በተሰጠው መግለጫ በአንድ ቀን በኮሮና ቫይረስ 28 ሰዎች መሞታቸው ሲገለጽ ይህም እስካሁን በእለታዊ ምርመራ ሲመዘገብ ከቆዩት መካከል ከፍተኛ ቁጥር ነው ተብሏል። ከነዚህ መካከል 26 አዲስ አበባ ከተማ ነዋሪዎች ናቸው ተብሏል። በዚሁ ቀን 7607 የላቦራቶሪ ምርመራዎች ተደርገው 707 ሰዎች በበሽታው የተያዙ መሆናቸው የተገለጸ ሲሆን አጠቃላይ በበሽታው የተያዙ ሰዎች ቁጥርም 18706 መሆኑ ተነግሯል። እስካሁን በበሽታ የተያዙ ሰዎች አስመልክቶ በኦሮሞ 1425፣ በደቡብ 201፣ በትግራይ 836፣ በአማራ 565፣ በቤንሻንጉል ጉሙዝ 213፣ በሲዳማ 224፣ በአፋር 117፣ በሶማሌ 705 መሆኑን ተነግሯል። የተቀረው 14420 የሚሆነው የተያዘው በአዲስ አበባ ነው ተብሏል። በተያያዘ ዜና ኢትዮጵያ ዶሮ አርቢዎች አቀማባሪ ማህበር ኃላፊዎች ሰሞኑን በዜና ተቋማት በሰጡት መረጃ ከ96 የማህበሩ አባላት መካከል በ14ቱ ላይ በተካሄደው የዳሳ ጥናት በኮሮና ቫይረስ ምክንያት በአንድ ወር ውስጥ 123 ሚሊዮን ብር ኪሳራ እንዳጋጠማቸው ተረጋግጧል። ዶሮ አርቢዎቹ ኪሳራ ያጋጠማቸው በኮሮና ቫይረስ ምክንያት በሆቴሎችና በሱፐርማርኬቶች ቀርበው የነበሩ ትዕዛዞች በመታጠፋቸው መሆኑን ለማወቅ ተችሏል። የቫይረሱ ስርጭት በስጋት በእንቁላል ምርትና በጫጩት ማስፈፈር ዘርፍ በተሰማሩ ኩባንያዎችና ማህበራት ለኪሳራ የዳረጋቸው መሆኑን ኃላፊዎቹ ጨምሮ ገልጸዋል። በምርት እጥረትና በዋጋ ንረት ምክንያት ዜጎች ምሬታቸውን እየገለጹ መሆናቸው ታወቀ። በማዕከላዊ ስታቲስቲክስ ኤጀንሲ በቅርቡ በወጣው መግለጫ በምርት ዋጋ ላይ ያለው አማካይ የዋጋ ግሽበት በ21 ከመቶ የጨመረ መሆኑን ገልጿል። ይህ መረጃ ከወጣ ጀምሮ የምርት እቃዎች በከፍተኛ ደረጃ እያደጉ የመጡ ሲሆን ጤፍ በኩንታል እስከ 5000 ብር መሸጡ ጤፍ ለኢትዮጵያ የቅንጦት ምግብ እየሆነ መጥቷል ተብሏል። ሽንኩርት፣ ቲማቲምና ሌሎችም የምግብ ምርቶች ዋጋቸው በእጥፍ የጨመረ መሆኑን ሸማቾች በምሬት እየተናገሩ ይገኛሉ። በአገዛዙ በኩል ዋጋቸውን ለመቆጣጠር የተወሰደ እርምጃ የሌለ ሲሆን ከዚህ በፊት በተግባር ላይ የዋሉት የቁጥጥር ስራዎች እቃዎቹን እስከናካቴው ከገበያ ያጠፉ መሆናቸው ታውቋል። የአገዛዙ ባለስልጣኖች ለዋጋዎቹ ጭማሪ ሰሞኑን በአገሪቱ ላይ የተከሰተው የጸጥታ መደፍረስ እንደ ዋና ምክንያት አድርገው እየተናገሩ ይገኛሉ። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Thank you.
የሰኞ ሐምሌ 27 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ አወክሽ አወክሽ ቢሏት ቅዱስ መጽሐፍ አጠበች። ትራስነጠግነት በራሱ አሳሳቢ በሽታ ነው። ምንም ሳይውቅ አወኩ ባይሰው እንደደነቆረና እንደታበየ ይሞታል። የጋቢሳ አራርሳና መገርሳ መንጋ ተማርኩ ብሎ ግን ምን ያህል እንደተደናቆረስናይ በቂ መረጃ አገኘን ማለት ይቻላል። ሰው አለማወቁን ካወቀ ብልህ ነው ይባላል። የቄሮ አለቆች ብዙዎቹ ከወደ ትምርቱ የሳሱ ቢሆኑም በአጠቃላይ የመንጋው አለቆች ደግሞ ለነሱ ትምርት አገር ያጠፋችው ገንዘብ ቀለጠ ጠፋ የሚባል ነው። ያሳግማቱ ከጭንቅላቱ እንዲሉ የዚህ ትራዝነጠቅነት በሽታ ዋናው መለያ ኮሎኔሉ ራሱ ነው። በቅድሚያ እንዳይመከር ትንግርታለኝ ብሎ ተፈጠመ። የማይመቸው ሐሳብን በቁጣ ሲያስተናግድ ደግሞ ተቺዎችን በገሃድ አስፈራራ። የሚፈልገው ሙገሳና ውዳሴ ከንቱ መሆኑን አረጋገጠና በዙሪያው ከንቶችና ትራዝነጠቆች ተሰባሰቡ። ጓደኞቹና ሹመኞቹ እነ በቀለ ገርባ፣ ታከለ ኡማ፣ ብራኑ ነጋ ወዘተ ሆነው ምንስ ደህና ነገር ይጣበቃል? ኮሎኔሉ ግብዝ ሆነና ነበርናም ከፀሐይ ስር አዲስ ነገር የለም በሚል ትዕቢት የማላውቀው የለም ብቻ ሳይሆን ከኔ በላይ ማናውቆ ባይም ሆነ። ሳይንሳዊ ትንተናን የናቱ ትንግርት ሸፈነው። ለዶክተሮች ስለ ሕክምና መካሪ፣ ለኪነት ሰዎች ስለ ከያኒነት አስተማሪ፣ የፖለቲካ ሳይንስ አዋቂና አስተማሪ፣ የጦር ስልት ተራቃቂ ወዘተ ያልሆነው የለም። ማን ሊመክረው? እሱ የውቀት ምንጭና ዋናው ሁሉን መካሪ ሆኖ ዶሮን ሲደልሏት እንዲሉ ፈረንጆቹ ሽልማት ሰጥተው ሲጫወቱበትማ ተነፋፍቶ ማን ተወዳድሮኝ ሊተቸኝስ ደፍሮ ባይሆንና ካጋሮቹም ጋር መናከሱ የግድ ሆነ። አበባ ተካይ፣ ዛፍ ተካይ ድርጅቶችን ተችና ጠልጣይ አድርጎ ራሱንም ሾመ። በበኩላችን እየቀለልንበት ማለፉን በመረጥን ነበር። ህዝብ ሁሉ ትራዝነጠቅ ጉረኛ መሆኑን አውቆታልና። ነገር ግን ኮሎኔሉ ከጥፋት ወደ ወንጀል ሊሸጋገር ጊዜ አልፈጀበትምና ለህዝብ ፍጅትም ዋና ተጠያቂ ሆኗልና በሚዘላብድበት ሁሉና ጊዜ ቶሽ ልንለው መገደዳችን አልቀረም። እሱም ሳይቀር ድርጅቱ ይሰድበኛል ብሎ አማሯል። ያባ ግን ተቸው እንጂ ሰድቦታ አውቅም። የፖለቲካው መድረክ ቢያንስ እኛም እናውቀው ስድብ የሚፈቀድ አይደለም እንጂ ለሱ የሚገባውን ስድብ ሳናውቅ ቀርተን አይደለም። ትችታችን ግን ማንነቱን ገላጭ በመሆኑና ማነክቶኝ ባይ ግብዝ በመሆኑም ትችት ስድብ ቢመስለው የሚያስገርም አይደለም። ያለ ብቸኛ ተቃዋሚ ኢህአፓ ሆኖ በመቆየቱ በድርጅቱ ላይ ሐሰትን ሲረጭ ከርሟል። ከጥግም የወያኔ መሪዎች አይን ባወጣ ጸረ ኢህአፓ ውሸት ሲያጅቡት ታዝበናል። እምነታቸውና ቀጣሪዎቻቸው በሕዝብ የሚታወቁ በርካታ መገናኛ ብዙሃንም በውጭም በአገር ውስጥም ሆነው በድርጅቱ ላይ ሲቀበጣጥሩ፣ ዋሾችና ነፍሰ ገዳዮችን የክብር እንግዳ ብለው ሲያስቀባጥሩ ቆይተዋል። አንዳቸውም ከድርጅቱ መሪዎች ማስተባበያ ሲጠይቁ አልተደመጡም። ኮሾ ክታብ ጸሐፊ ሁሉ ራሱን ጋዜጠኛ ብሎ መባረክ ይችላልና የህሊና በዶላር 8ኛው ሺህ መጥቶብናል ማለትም ይቻላል። ኮሎኔሉ እንዳሰለጠኑት ወያኔዎች ጸረ ህዝብና ዘረኛ በመሆኑ ለ27 ዓመት በላይ ኢሃፓን ጠላቴ ብሎ ሲታገል የቆየ ነው። ጌቶቹ አሜሪካኖች በሂደቱ ኢሃፓ እንዳይሳተፍ ሲሉ ተደፍተውን አልደበቀም። በድርጅቱ ላይ መዋሸቱን መጀመር ብቻ ሳይሆን እያወቀና ይሁነኝ ብሎ ከፖለቲካው ምድረበዳ አንጃ ሲባሉ የነበሩ የሰው ባዶዎችን ወደ አዲስ አበባ ጋብዞ የሰረቁትን የድርጅት ስም አጸደቀላቸው። ጠቅላይ ሚኒስትሬ ያለው ቅሌታም ሲፎግረው መሆኑን ባያጣውም ሊጠቀምባቸው ጋብዞ ግና ጥላቻው ስላየለበት ከመድረክ ስላራቃቸው አኩርፈው ወደ መጡበት መመለሳቸው ይታወቃል። የድርጅቱ ሊቀመንበር ነኝ ብሎ በአደባባይ የዋሸው ሸበቶ ወደ ስዊድን በቃኝ ብሎ ሲመለስ እሱን ተክቶ ዛሬ ለኮሎኔሉ የሚሰግደው ደግሞ የእንጨት ሽበት ባለቤት የአፓዎችን በደርግ ያስጨረሰ የገዢዎቹ የፓርላማ አባል ሆኖ ያገለገለና ለወያኔ ሲጎነበስ የነበረ ማፈሪያ ከሃዲ ነው። በቅርቡ ኮሎኔሉ ተፎካካሪ ከሚላቸው ኢምንቶች ጋር ስብሰባ ሲቀመጥ ለዚህ ወራዳም ጥያቄ ጠይቀኝ ብሎ በሰጠው መሰረት የተዘጋጀውን መልስ ሲሰጥ በማያውቀው ታሪክ ይሃፋ ላይ መቀባጠሩን እንደገና አሰምቶናል። ኮሎኔሉን አንዳቸውም ደፍረው ህዝብ እያስጨረስክ ነው ብለው ኪስ አላቀረቡም። ከህዝብ ጎን መቆም ዋጋ ያስከፍላል ነውና ፍራታቸውን አቅፈው በሰበብ አስባቡ አደንቆታለሁ አመሰግኖታለሁ ወዘተ ብሎ ከመቀደድ ከማላዘን ውጭ የህዝብን ብሶት አላስተጋቡም የሚችሉም አይደሉም። ለነገሩ ያፓንን ሊል የከጀለውን ባንዳና የወያኔ አሽከር ጥያቄዎች መሰረት አድርጎ ግን ኮሎኔሉ በያፓ ላይ ሊዘምት ለራሱ እድል ሰጥቷል። የሚያሳዝነው ግን አወቅኩ ቢልም ስለ ድርጅቱ ታሪክ ምንም የረባ ዕውቀት እንደሌለው እንደገና ማጋለጡ ነው። የኮሎኔሉ ፈሊጥ ሁሌም ውልግድግድ ማጠየቂያ ማቅረብ ነው። ህዝብ ፈጀ ሲሉት የዛሬ 44 ዓመት መይሶንና ኢሃፓ የሆኑት ያኔ ቢስማሙ በነበር ይህ ሁሉ ባልመጣም ነበር ብሎ ሳያፈር ይለፈፋል። እናቱ ንግርት ባትነግረውስ ኖሮ የወያኔ ተከታይ ባይሆንስ ኖሮ ራሱ ኮሎኔሉ ባይሆን ኖሮ ፖለቲካ የጅል ነው የቀቢጸ ተስፋ አፍቃሪዎች። ኮሎኔሉ ዛሬ በጠባብ ጭፍሮቹ አማራና ሌሎችንም የመጨፍጨፉን ወንጀል በድሮ ትውልድ ላይ ሊጭን የሚችለው አይደለም። የሚሰማ ከሆነ ትምህርት እንስጠውና ኃይለ ፊዳ ወደ አልጄሪያ ዘልቆ እዚያ ከነበሩት ጋር ሲወያይ ሁለቴ ነው ለዚያውም መይሶንም ኢሃፓም የሚባሉ ድርጅቶች አልነበሩም። ያልተስማሙት በራሱ በለውጡ ትክር ይዘት አጀማመርና አካሄድ እንጂ በብሔረሰብ ጥያቄም አልነበረም። በዋናው መልኩ አብሮ ሲጀመር መስማማት ካልተቻለ ደግሞ አብሮ ጉዞ ከባድ ነው። ከ44 ዓመት በኋላ አንድ ጮሌ ኮሎኔል መጥቶ ይወነጅለናል ሊሉ ደግሞ የሚጠበቅ አይደለም። ኮሎኔሉ ለምን ወየነ? ሌላው ይቅርና ማንስ አማራውን ፍጅ ብሎ አስገደደው? ለምንስ አጋርና ወዳጅ ካላቸው ፍጅት አቀንቃኞች ጋር ተናከሰ? ለምንስ የግል ስልጣን ፍላጎቱን ከአገር አስቀደመ? ቸናሸ በሚል ተጣሉ በሚል የታገለውን ትውልድ ሊያራክስ በሞከረው በዚያው ተቆጥቦ በቀረ ነበር የሚያሳይ ነው። የለመደች ጦጣ ሁልጊዜ ሽምጠጣ ሆነና ግን ደጋግሞ መቅጠፍ ተገዷል። ያረፋውን ሲሏት የጀጀባውን ነውና ፍጅት ለደረሰባቸው ንብረት ለወደመባቸው አዝናለው ያጽናችሁ ማለት አቅቶትና ምላሱ ተቆልምሞበት እያለ ጌታቸው ማሩ ለተባለ ከሞተ ዓመታት ላለፉት ግለሰብ አዝናለው ሲልም ተደምጧል። ጌታቸው ማሩ ከብርሃነ መስቀል ጋር አንጃ ሆኖ በኢሃፓ ላይ ጉዳት ያደረሰ ሲሆን ፍቅረኛው ነበርኩ የምትልና ራሷን በወንጀል የምትጠየቅ ግለሰብ በተጻፈ ገሚስ ልቦለድ መጽሐፍ አማካኝነት ኢሃፓን ያጠቁ መስሏቸው ዘረኞች በየፊናቸው መለፈፉን ተያይዘውታል። ግለሰቡ በገባበት ድርጅትና በተቀበለው ምግና ስርዓት መሰረት በሞት የሚያስቀጣ ጥፋት ከፈጸመ በደንቡ መሰረት መቀጣቱ የሚጠበቅ ነው። ኮሎኔሉ ታማኝ አገልጋይ ሆኖ የቆየበት ወያኔ ድርጅት ስንቱን አልህግ ሲገል ኮሎኔሉ መቼስ አዝናለሁ ሲል ተደመጠ። የነፍሰ ገዳይ ምልክቱ ደም በጣቱ ነውና ኮሎኔሉ እጅግሩ በደም የተጨማለቀ ነው። ማዘን ካለበት የዛሬ 44 ዓመት የተገደለ ለተባለ አንጃ ሳይሆን ባለፈው ሰሞን በቀሮ ለተጨፈጨፉት በርካታ ወገኖቻችን ሊሆን በተገባው ነበር። የዛሬ ኢትዮጵያ አንገብጋቢ ጉዳይ እየተካሄደ ያለው ፍጅት አገራችን አንድነት ላይ የመጣው የመንጋዎችና አውሬዎች ጥቃት የነገ የህዝብና ያገር እጣንጂ ኢሃፓስ ይመሰረት ወይም ትግል ሲጀምር የተከሰተ ወይም ነበር የሚባል ጉዳይ አይደለም። ነገር ዓለሙ ድንግርግር ያለባቸው ወገናቸው ከፊታቸው እየታረደ አባይ ግድባችን ነው ብለው ተደናግረው ሊሰለፉ ለኮሎኔል ሊደግፉና በተጨባጭ ራስ ሊቀይሩለት ሲጥሩ የኢትዮጵያን ሰንደቅ ዓላማ ለምን ያዛችሁ ብሎ ሲደበድባቸው እሰየው ይበላችሁ እንድንል ተገደናል። ነጋ ጠባ መማር መመከር ያቃተው መጨረሻው በመከራ መመከር ብቻ ነውና ባለቤቱ ያቀለለውን አሞሌ ባለዳ አይቀበልምም ተብሏል። ለኮሎኔሉ መምከር የኛ ግዳጅ አይደለም። የዘሬን ብተው ያን ዘርዝረኝ ነውና ትላንትም ዛሬም ነገም ዘረኛ ነው። አምባገነን ሊሆን ሳንፈልገው ሊነግስብን ፈላጊ ነው። ጥራዝ ነጠቅ ግብዝና ቢረቅ ይገል ለመሆን ፈላጊ ህልመኛ ነውና ምክርም አይሰማም። ያብየን በሚየልክክ ነውና መርሁ የራሱን ወንጀልና ጥፋት በፈረደበት ይሃፋ ላይ ሊያላክክ መሞከሩ የተም የሚያደርሰው አይሆንም። ራሱ ሳይወለድ የነበረውን አንስቶ ከመተቸት ይሃፋ ዛሬ ለሚያቀርበበት ይስና ወንጀላ ለምንስ በግላጭ ምላሽ ሊሰጥ አይደፍርም? እስቲ ዘረኛ አይደለሁም ይበል። እስቲ አማራው ላይና ሌሎችም ላይ ፍጅት አላመጣውም ይበል። እስቲ ሰንደቅ ዓላማ ቀዳጅ ጸረ ኢትዮጵያ አይደለሁም ይበል። እስቲ ሀቅን ሊናገር ይፈር። ባንዳን ሰብስቦ ማንጫጫት ሀቅን መቼም አይደብቅም። ኢትዮጵያዊነት ያሸንፋል። ድል ለኢሃፓና ለኢትዮጵያ ህዝብ።
ኢትዮጵያዊነቱ ልክ እንደ ጥንባው ወይ እንደ ሱርፍ እንደ ተጃረቄ ቡናና ሲጋራ ፋላ እንደመጣልም ሱስኖ አትበሉኝ። ኢትዮጵያዊነቱን የሰውነቴን ግንድ ደም ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሱስ አይሆንም ሲያቆሙት የሚለቅ ካፈጣጠሬ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም ባባቴ ባቅድማቴ በቅምማቴ ወይንም እንጀላቴ ሱስ ነው አትበሉኝ። ነብዩ መሐመድ ሰላም በላቸው ላይ ስፈን እንብኗሉ ዘረኝነት ግምሽታ የሚያጠፋ የተውኩት አለማወቅ ጃሊ አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥቂት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብለው ይኛል ቦር ተንበርክከው ሱስ አቤት ይቺ ሀገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመው ተዋል። አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ አቤቹ ብልጣብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቅ አይጮ አይናገር እኮ ሱስኖ አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስቁም ልክ እንደ ጥንባሆ ወይ እንደ ሱር ሱስ ዘረኝነት እንጂ ሱሶን እየተላወሰ ትላንት ቆሞ ስንዛሬ የተመለሰ ዘረኝነት እንጂ ሱሶን የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱሶን እየመራ ያስጨበጣ ጠና ቆንጀራ ገጀራ ዘረኝነት እንጂ ሱሶን የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረ ዘረኝነት እንጂ ሱሶን የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገደል አንገት ያስቆረጠ እዲያ እናም ሱሶን አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱረሱ ሶስኑ አትበሉኝ ልክ እንደ ጠጅ አረቄ ቡናና ሲጋራ ኋላ እንደመጣልም ሶስኑ አትበሉኝ ኢትዮጵያዊነቴን የሰውነቴን ግን ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊየስ ያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ሲሆነኝም አያውቅ በእናቴም በአባቴ ባስቀድማቴ በቅምማቴ ወይ በምንጀላቴ ሶስ ነው አትበሉኝ ሶስ ሶስ ነው አትበሉኝ።
እኛም አውቀናል ጉድጓድ መስናል ከህይወት አሰፋ ይدرس ለፍኖተ ዲሞክራሲ የሳተላይት ሬዲዮ ዝግጅት ክፍል እንደምን አላችሁልን። እኛ መቼም ለማትሞላ ዓለም ከኑሮ ይልቅ ትንቅንቅን ይዘናል ንሸናነፍ ተፋጠን ሳለ ስር በሰደደው የሀገራችን ችግር ሰበብ ረፍትነስቶን እየታገልን መኖርንና እየኖርን መታገልን አላማችን አድርገን የነጻነት ትንሳኤ ፍለጋ መባዘን ይዘናልና አሁንም በድጋሚ እንደምን አላችሁልኝ።
አክቴም ይከከ ከመን ይተሰላ አገሬን ትራ አክብራክን ተላ አክቴም ይከከ ከመን ይተሰላ አገሬን ትራ
አጥንቴም ይከስከስ ደም የሚፈሰላት እንጂ አገሬን ጭራሽ አይደፍራትም ጠላት በማለት የምንወደውንና የምናከብረውን የሙዚቃ ንጉስ ጥላሁን ገሰሰ በሱዳኖች የሙዚቃ ቃና ስታይል ያቀነቀናትንና ልብም ትገዛ የናት አገር ዘፈነች። ታዲያች ዜማ ምን ልታስገነዝበን ትችል ይሆን? እስኪ ሐሳቤን ልቀጥል። አባቶች አጥንታቸውን ከስክሰውና ደማቸውን አፍሰው በክብር ያኖሯትን ቅድስት ምድር ኢትዮጵያ ተውደም ብለው ሰልፍ በሚወጡ የትውልድ ርኩስ የዲቃላ ጥርቅሞች ከፈሉባት ወቅት ላይ መድረሳችንን ደግሞ ውድ ህይወታቸውን ገብረው አገራቸውን ካቆዩት አባቶች አንጻር ሲታዩ እነዚህ ጉዶች በቁማቸው ሞተው ቀባሪ ያጡ ጥቂት የተወለዱ ሙታን መሆናቸውን በግልጽ የምታስገነዝበን የዜማ ስንኝ ስለመሆኗ አንድም ጥርጥር የለኝም። የበንዲ እንዳለ ኢትዮጵያ ተውኔታዊ የድራማ መተወኛ መድረክ እየሆነች ነው በማለት ከሰሞኑ ዶክተር አብይ የተናገረውን ወነታ ከላይ የተገለጸውን የትውልዱን መልክ የሚያሳይ አቀለም ሆኖ ሌላው ማስረጃ ይሆናል። እዚህ ላይ አንድ ነገር እንድትጤንልኝ ይፈልጋለሁ። እኛን ሳታፈርሱ ኢትዮጵያን አታፈርሱም በማለት ንግግር ያሰሙት የጦቢያው የበላይሹም ወረድ ብሎ ደግሞ ለጉርሻ ስንሻማ መሶቡ እንዳይሰረቅ ያለበት የሰሞኑ ማስጠንቀቂያና ምክር አዘል ንግግር ማናፍራሽ ማን ደግሞ ፍራሽ እንደሆነ እግዚአብሔር ወቀውና መሶቡን ሊዘርፉ ሲሻሙ አንድ ጉርሻ እንኳን ሳይጎርሱ ብሶት የናጠው ጭቁን ህዝብ ጠራርጎ እንደሚያሰግዳቸው እኔ አልጠራጠርም። በዚህ መሰረት የኚህ ሹም የሰሞኑ ንግግራቸው ራሱን የቻለ አንድ ጉዳይ ሆኖ ኢትዮጵያን የመሰሪያ ቀነባባሪዎችና የጅል ተዋናዮች መድረክ መሆኗን አገር አውርቶ በጨረሰበት ወቅት ሁኔታውን ሊነግሩን መጣራቸው ለአገር ተቆርቋሪው ሳይሆን ለማስመሰል እንደሆነ ማንም ሊረዳው ይችላል። ኢትዮጵያን ከጅምሩ ግራ አጋብቶ መጨረሻው ደግሞ ማሽላ ያረረ ይስቃል እንዲሉ ቆሽታ ሳረሮ ለህና ቁጭት የተቀላቀለበት የምሰል ሳቅ የሚጋብዙ የንቆቅልሽ ተውኔታዊ ድራማ መድረክ መሆኗን ራሳቸው ገና የውያኔ ብላቴና ሳይሆን በፊት ቀድመን የምናውቀው ስለነበረ ብዙም አይገርመንም። ይህን የማይቀበል ዜጋ ካለ ደግሞ የዚሁ የጅሎች ድራማ ሰለባ በመሆኑ በተውኔቱ ጦዞ የሚሆነውን ያጣነፈስ መሆን አለበትም እላለሁ። ውድ ፍኖተዎች እንዲሁም አድማጮች የጅሎች ድራማ ያልኩ የምገልጸው ወድጄ ሳይሆን ተገድጄ መሆኑን እንድትገነዘቡልኝ ይሻለው። ምክንያቱም ያባቱን አገር ሸጦ በልመና አገር በግዞት ለመኖር የቋመጡትን ጥርቅም ሁላ ጅል ከማለት ውጪ ሌላ ቃል በማጣቴ ነውና በዚህ መልክ ተረታችሁልኝ ወደ ቀጣዩ ሐሳቤ እንዳመራ ፈቃድ ይሰጠኝ። ከላይ እንደገለጽኩት ኢትዮጵያ የንቆቅልሽ ተውኔት መድረክ መሆኗን ከጥቂቶች በቀር ሁላችንም እንስማማለን ብያምናለሁ። ዋናው ቁም ነገር ግን ይህ አይደለም። ትልቁና አብይ ጉዳይ ተውኔቱን መሪ ጨምሮ የመድረኩ ተዋናዮችና ታዳሚዎች እነማን ናቸው የሚለው ሲሆን ተውኔቱ ሲተወን በአጋፋሪነትና በልፍኛ አስከልካይነት የተቀመጡትስ እነማን ናቸው የሚለው ጥያቄ ነው። የተውኔቱን ንድፍ ከመነደፉ በፊት ሐሳቡ ከመራባያንና ካረቦች ይፈልቅና የኤርትራው ኢሳያስን ጨምሮ ወያኔ ንድፋ ሐሳቡን ላገልጋይ ባዝራዎቹ እንደወረደ በመጋት ፍርሽካ የሆነው የተውኔት ግርድ አስቀሞ ተወናውን በሚገባ ካስተወነ በኋላ ጌቶቹን አስደስቶ በቅጥረኝነት ወግ የባለሟልነቱን ሹመት ሲያገኝ የኖረበትን ያደርባይነትን ተግባር አንረሳውም። አሁንም ያ መንገድ አልተዘጋምና በዚህ ጎዳና ላይ ከንፈው ህዝባቸውንና ሀገራቸውን ይዋልት ገልብጠው ላቅ ያለ ሹመት ላይ የወጡት እነማን እንደሆኑ ከጠፋቸው ልንነግራቸው እንችላለን። አገርን ጠብቆ በህዝብ መሾም አንድ ነገር ሆኖ ሳለ አገርን አስጠፍቶ በባዳን ሴራ የስሙላ ተሿሚ መሆን ደግሞ ሌላ ጉዳይ ነው። በዚህ መሰረት ታዲያ ለዚህ ሁሉ የጥፋት ድራማ ዋናው ተዋናይ ራሳቸው ሆነው ሳለ የመሪ ተዋናይነቱን ባለ ድርሻ አካል መደባበቅ ምን ሊገኝ ታስቦ እንደሆነ ግራባ ቢያጋባም ከላይ እንደጠቀስኩት ከደሙ ንጹህ ነኝ ለማለት እንደሆነ መገንዘብ ይቻላል። እውነትን እናገር ካልን ዶክተር አብይ ከድሮው ነጋድራስነት ወደ አሁኑ ፊታውራሪነት አድጎ ቲያትሩን በበላይነት የሚመራው ራሱ መሆኑን መቀበል የሚሳነው ሰው ካለ ከአቅ ጋር እየተጋጨ የሚኖር ሰው ብቻ መሆን አለበት። ዛሬ ኢትዮጵያን ጠልተው የት ለመኖር እንደሚወዱ የማያውቁ የእንግዴ ልጅ ልፋጮች ኢትዮጵያ ትቅደም ይያሉ ለክብሯ የሚሰዋላትና የሚታገሉላት ልጆቿ በመሉባት ዘመን ኢትዮጵያ ትውደም የሚሉ የፈረንጅ መሳቂያዎች ተፈልፍለው የተውኔቱ ሌላኛው ክፍል ለመሆን የበቁበት አስገራሚ ክስተት ለማየት ችለናል። ለዚህ ክስተት ደግሞ በቀጥታም ይሁን በተዘዋዋሪ ለድራማው አስተዋጽኦ አበርካቾች ጠቅላይ ሚኒስትሩ ራሱ እንደሆነ አሻፈረኝ ባዮቹ ባይስማሙም ሀቁ ግን ይሄ መሆኑን መናገር ይችላል ይላሉ ጻፊው። ኢትዮጵያ ካፈራች በኋላ ስለተበተኑት ብናኞች አንዳንድ ነገር ከማለቴ በፊት በዚህ ባሳለፍናቸው ሁለት አመታት ውስጥ በጥሞና ሲተወኑ የከረሙት ተውኔታዊ ድራማዎች በማንና በምን ሁኔታ ሲመሩ እንደከረሙ አንድ ሁለቱን ለመጥቀስ ፈልጋለሁ። ለውጥ አመጡ ባዩ ሹም ህዝቡ አፈርድሜ በልቶ ታግሎ ወያኔን ወደ መቀመቅ ሊወረውር ሲዘጋጅ መሃል ገብተው ፍቅር ይበልጣል ይያሉ የሰው ደም የተጋቱትን አረመኔዎች ወደ ትግራይ ሸኙና የህዝብን ባሳይታበስ ዳግመኛ ጥቁር ቀሚስ አስለብሰውን ሰነበቱ። ወንጀለኛ በፈጸመው ወንጀል ልክ መጠየቅ ሲገባውም መበቃቀል ይቅር በሚል ዲስኩር ታሪክ ይቅር ከመይለው የውያኔ በደል ወደ ሌላኛው ዘግናኝ ጽንፈኛ በደል አሽጋገሩንና ያዘን ጥቁር በርኖስ ደርበን መከረማችንን ማንንም ሳይነግራቸው ራሳቸው ደና አድርገው ያስታውሱታል። ይህ እንግዲህ ቁጥር 1 ያብይ ድራማ መሆኑ ነው። ግፍ እርስ በርስ ተዛዝሎ መጥቶብን ነበርና ነፍጥ አንስታችሁ ጫካ የገባችሁ ሁሉ ወደ ሰላም ተመለሱና በሰላማዊ መንገድ ታገሉ በማለት በኤርትራ በኩል ለኢትዮጵያ እንታገላለን ይሉ የነበሩትን ታጋዮች በኢሳያስ አቀነባባሪነትና በደነዙ ፕሮፌሰር ብርሃኑ ነጋለውልነት ትጥቃቸውን እንዲፈቱ አስደርገው በኢትዮጵያ ታጋዮች ስም የመጣ የጦር መሳሪያ ለአካለ ጉዛይ ተወላጅ ኢሳያስ አፈወርቅ ያስረክበው የበራ ስልጣና የወሰደውን ታጋይ ሰራዊት ለማስበተን የበቁ ተንኮለኛ ሹሙሆናቸውም ድራማቲስቱን ሁለተኛ ያደርጋዋል። በሶስተኛ ደረጃ የሚጠቀስ የመሰሪ ድራማ ጉዳይም በዚሁ ዘመን ተፈጽሟል። እጄ አመዳፋሽ እንዲሉ ዛሬ የአማራ ጠቅላይ ሚኒስትር እየተባሉ ከመዘለፋቸው በፊት ጽንፈኛን ለማደራጀት ሲያቀዱ መቼውንም ቢሆን ለኢትዮጵያ አስበው የማያውቁትን የሆነ ግድሜ ጠገብ ጀሌዎች ከነትቃቸው መሃል ሀገር አስገብተው መሰረት እንዲይዙ ካስደረጉ በኋላ እንዲሁ እንደዛሬው ነገሮች ሳይቀየሩ በፊት ለጽንፈኛው ድርጅት በስውር ታጥቀው ብዙ ሲለፉ እንደነበረ የምናስታውሰው ፍርጥርጥ ያለ ሀቅ ነው። ባንድ ወቅት መጣጥፌ ላይ ለመጠቆም እንደሞከርኩት ዶክተር አብይ በአማራ ላይ የከረረ ጥላቻ ስለነበረው ለአማራ ህዝብ ዋስትና የሚተጉ የብሔሩ ልጆችን ማየት ባለመፈለጋቸው ምክንያት አማራ ክልል ላይ ተጠላለፈ ድራማ ሰርተው የአማራ ህዝብ የማይረሳውን ግፍ ለመፈጸም የበቁ ረቂቅ ድራማቲስት መሆናቸው በወቅቱም ለጠቋቁም መኩሬ እንደነበረ የሚታወስ ነው። በዚያ ክልል ደረጃውን የጠበቀ የልዩ ኃይል አደረጃጀት አለ መባልን ከስሙ ማግስት ጀምሮ ራስ ነብር ሆነው እንደ ነፍሰ በላው መንግስቱ ኃይለ ማርያም ሁሉ ለዙፋኑ ይጎረብጣሉ ያሏቸው የአማራ ባለ ስልጣናት ደም ጠጥተው የተወኑትን ያኔ ጭራቃዊ ድራማ ያሰት ባለቤት ሊፈልጉት ሲዳክሩ እንደከረሙ የታዘብነው የረቅቅ ተውኔታቸው ውጤት ነው። በዚህ ረገድ ምንም እንኳን ጥልፍልፍ ድራማው እንዳሰቡት ባይሳር ካም ራቆት የቀረውን የሴራ ፖለቲካ ህዝቡ ሲረዳ እጃቸውን የሰው ደም ቀብተው ከደሙ ንጹህ ነኝ ለማለት ብዙ ደክመው ያሳዩንን ጲላጦሳዊ ባህሪ በሚገባ ተመልክተን ጥሩ የቲያትር አቀናባሪ መሆናቸውን ለመረዳት መብቃታችን የዚያኔው የቅርብ ጊዜ ትውስታችን ነው። በዚህ ሀቅ ግራ የሚጋባ ዜጋ ካለ ደግሞ ነገሮችን ወደ ኋላ መለስ ብሎ ሀቁን መመርመር ይግድ ይለዋል። ውድ ስነወተዎች እናንሳ ካለን ብዙ ነገር ማንሳት ይቻል ይሆናል። ነገር ግን ጆሮ ዳባባዩ ጆሮውን አለመስጠቱ ሳይንስ ሰው ባይን ይሞት ይመስል የጎሪጥ ያየ ማሽማጠጡ ላይ የምጥኝ ማለቱ ነው። እውነትን እናገራት ተሰት የሚመስላቸው የዋሆች የበዙትን ያክል ሀቁ የት እንዳለ ያወቁ ሀቅ ሳይሆን ሐሰት ነው ብለው ወደረቁ የሚድረቀረቁ ደግሞ አዛቸው ጥቂት የሚባል ዓለም ሆኑ ነው። ያማ አለ ይህ ሀቁ ሀቅ ነውና ያስኩትን ጮውት ልቀጠል ዛሬ ላይ ዶክተር አብይ ኢትዮጵያ የተውኔታዊ ድራማ መድረክ እንደሆነች ሊነግረን ሲነሳ ድራማው ከየት እንደሚጀምር ዓለም አሰላሰላቸው ምናልባትም ተጨፈኑና ላሞኛቸው አይነት ቁማር መሆኑ ነው። በጥቅመኛይቱ አሜሪካና ኩያና አረቦች የምትደገፈው ታሪካዊቷ የሀገራችን ጠላት የጅል ተውኔቱ ተተውኖ መድረክ ላይ እንዲወጣ ከመጋረጃው በስተጀርባ ሆኖ ያላትን አቅም አሟጣ ስትጠቀምና አጋፋሪነቷን ለአሜሪካ ስትገልጽ መድረክ ላይ ቃናቸውን ፍጥጥ ብለው የሚታኙት ጽንፈኛ ወነጋውያን መሆናቸው ደግሞ ምድረ ራሙቻ አብቅላ ጠፊ እንድትሆን ዶክተሩ ጠንክሮ የመስራታቸው ውጤት መሆኑን ልንገነዘብ እንችላለን። ከሁሉም የሚገርመው ደግሞ እነኚህ የጅል ድራማ ተዋናዮች አህያ የሚነርተውን ጫኝ ይፈራል እንዲሉ መቸውንም ቢሆን በውድ ልጆቿ ታፍራና ተከብራ የምትኖረውን ኢትዮጵያንና ፈርሳለን ብለው የተነሱ አባላት አባት የለሽ ደነዚ ኦሮሞ ምሁራንና ተከታይ የጽንፈኛ ጀሌዎች እርቃነ ገላቸውን በኮረንቲ ሽቦ ሲተለቱላቸው የነበሩትን ወያኔዎች ማፍቀራቸው ነው። ሰው ጠላቱን ሲወድ ለመጀመሪያ ጊዜ ባይሆንም የንዝኛዎቹ ደግሞ የተለየ የሚያደርገው ሀፍረተ ስጋቸውን ሳይቀር ያኮላሻቸውን አረመኔዎች አስጠጉን ብሎ ጫማቸው ስር መነጠፋቸው ነው። ኢትዮጵያን ጠልተው ማንን ሊወዱ እንዳሰቡ እንኳን ቆም ብለው ማየት የተሳናቸው ግብዞች ህሊናቸውን በቀቢስ ተስፋ ፈረስ ላይ ሆነው ሽምጥ ሲጋልቡ መዳረሻቸው ኢትዮጵያ ሆነችና ዳውን ኢትዮጵያ የሚል መፈክር ይዘው ናታ ሀገራቸውን በመካድ ሊያጠፏት የሚቃትቱ ነቀዞች ለመሆናቸው ሌላኛው የተላ አይምሮ ባለቤቶች ነው ማየታችን ነውና ምናልባትም የዶክተር አብይ ስውሬ ፖለቲካ ስራ ቀርጾት የመጣ የረጅም ጊዜ ውጤት ነው ብዬ አምናለሁ። የጦር አበጎዞቻቸው ፊታውራሪ ግብጽ ስትሆን ቀኝና ግራዝማቾቻቸው ደግሞ ወጣ ገባ ያሉ የሚያስተኩሱትና አቋማቸው ግራ የሚያጋባው ኤርትራና ሱዳን የኢትዮጵያን የጠነከረ አንድነት በማትፈልገው ጥቅመኛ አሜሪካ ማካኝነት የተዘዋወሩ እነኝህን ግራ ዘመቱ ቀኝ አሰላለፋቸው ምን ግዜም ለጥፋት የሆኑ የንግዴ ልጆች እናታ ሀገራቸውን ክደው ግብጽን ያመለኩበት እንቆቅልሽ ኮያኔ ጡት ለመጥባት እንደሆነም ግልጽ ነው። ወያኔን ጡት ከጠቡ በኋላ በጠቧት መጠን ቅርሸት በቅርሸት ሆነው ወደ ሞት አፋፍ ለመድረስ መጣጣፋቸውን መረዳት አለመቻላቸው ደግሞ የድንቁርናቸው ድንበር የለሽነት መሆኑን የሚያስረዳን አንድ ነገር አለ። አንድ ሌላ ልጨምርና የዚህኛውን ክፍል ዘግቼ ወደ ሌላኛው ክፍል ላምራ። ወያኔ ታሪክ ይቅር የማይለው በደል ፈጽሞ የጁን ማግኘት ሲገባው አባቶች ደማቸውን አፍሰው ባከበሯቸው አደዋና አምባልጌ ተራራዎች ላይ ሽንቱን እየሸና በማርከስ ላይ ያለ መሆኑን ጠቅላይ ሚኒስትሩ አላወቀም ወይም ለማወቅ አልፈለገም። አለማወቅ ወይም ለማወቅ አለማፈለጉ ደግሞ ተቀስቅሶ የማይሰሙ አውቆተኝ ስውር ድራማቲስት ፍጡር መሆኑን በግልጽ ልናይ እንችላለን። ይህ እንዲህ በእንዲህ ከተመለከትን በሌላ በኩል ደግሞ የኮሩ ጀግናና የባለ ነፍጠኞች ምድር የሆነችን ቅድስት ሀገር አባታቸውን ጠርተው አያታቸውን በማይደግሙ ቀደመ ከንቱ ሙራነን ባዮች እጅ ገብታ እንድትታመስ ያደረጉ ራሳቸው መሆናቸውን ሸፋፍኑ መጣራቸው ቀደሜ ለመጥቀስ እንደሞከርኩት በመሰሪ ድራማ ባለቤትነት መጠጠራቸውን ወይም ስማቸው መነሳቱን አለማወቃቸው ነው። የነን ጉዳይ ደግሞ አንድ ወቅት አገር መምራት ጨዋታ ሆነ እንዴ በማለት በመሬት ሲናገር የሰማውትን ሰውዬ እንዳስታውስ አደረገኝ። በርግጥም የሰውየው አባባል ትክክል ነበር፣ ምክንያቱም አገር መምራት ጨዋታ ሆናልና። ይህም ደግሞ ዶክተር አብይ ራሳቸው አረጋግጠውታል። ጨዋታ ማለት ድራማ ነው፣ ድራማ ማለት ደግሞ ጨዋታ ነው። አረብ ሀገራትን በተለይም የግብጽን የሴራ ፖለቲካ የተጋቱት መዳረሻ ቢሶች ማንነቱን ዘንግቶ ባላማ የተሽመደመደውን ወጣት የጽንፈኝነት ጓዝ አሸክመው ግፋ በለው በማለት አገሪቷን የተጫወቱባት መሆኑ እርግጥ ነው። የነን ፈጠጥ ያለ ዑነታ ለማስተባበል የሚጥሩ አካላት ደግሞ ሊናቸውን የሽፍጥ ጉም ሸፍኖት ማየት እየተሳናቸው መሆኑን መረዳት አያቅትም። ውድ ፍኖታዎች የተግበሰበሰ አስተሳሰብ ያለው መሪ የሚዘዋውራት ሀገር ፖለቲካውንም ያንኑ ያክል ተግበስብሶ ቢያንጓልሉት የማይጠራ ዋሴራ ችግር እየተከመረብን መሸከም አቅቶን እያለ ከንቅርት ላይ ጆሮ ደግፈን ቢሉ ተጨፈኑ ላሞኛቸው አይነት ድራማ መሪዎች እየሰሩብን ያሉ መሆኑን የተቃቀስኩበት ሐሳብ እዚ ላይ ላብቃና አርጓሶብዬ ስለሰየምኳቸው የትውልዳችን ክፋዮች ጉዳይ ትንሽ ብዬ የዛሬውን መጣጥፌን ላጠቃል። ከኢትዮጵያ በላይ ማንም የለም በማለት ውዲዮታቸውን ገብረው ለህዝባቸው መስዋዕትነትን የከፈሉትን ጀግና ኢትዮጵያውያንን ባየንበት አይናችን የወንድሙን ደም በመንጫ አፍስሶ ጎዳና ላይ የሚፎክር የትውልዱን ባለመንጫ ልንመለከት በቅተናል። ኢትዮጵያ ራሷም የተላጭ እንቅላት ባለቤት ለሆኑት ጽንፈኛ ሙራን እጅ የሰጠች ትመስላለች። የንጹህ ዜጋ ደም ተግተው በስካሬ ጦዙት የሙራን ተከታይ ጀሌዎችም ቢሆኑ የጠጡትን ደም ወዴት ሄደው እንደሚተፉት እንኳን ሳያውቁ ደም ለማፍሰስ የነበራቸውን ጥድፊያ ላየ ሁሉ ከንሰሳ የሚያንሱ ፍጥሮች እንደሆኑ በድፍረት መናገር ይቻላል። ከሁሉም የሚገርመው ደግሞ ለድግስ የተጠሩ ይመስል ጥቃት ለማድረስ ሲመጡ ከየቤታቸው ዳቦና ቂጣ በልተው ይመጡና ከተማ ውስጥ ባሉ ሉካንዳ ቤቶች እየገቡ ታናሽና ታላቅ ሽንጥ ያለምንም ከልካይ ሲያወራረዱና ወይንና ቢራውንም ከልክ በላይ ጠጥተው ሲጠግቡ ቢራና ወይን የሞላውን ጠርሙስ ከካሳ ያወጡ ሰባብረው ሲያፈሱና ዘጋለፍቱ ባፈራው ንብለት ላይ ሲጫወቱ ለተመለከታቸውማ እነኚህ የጽንፈኛ ጫጩቶች የልጆች ቃቃ ጫዋታ የሚጫወቱ ይመስል እንደነበረ አንድ ወዳጄ ድርጊቱን ቀርጾ ከላከልኝ ቪዲዮ ለመረዳት ሽያለሁ። የነፍጠኛ መኖሪያ ቤትና የግል ንግድ ድርጅት ነው ያሏቸውን ሁሉ ተጠንቶ በተሰጣቸው መረጃ መሰረት ዘንፍ ሳያደርጉ ዘግናኝ የሆነውን የብሔር ጥቃት ያደረሱ ወሮ በላ ሽፍታዎች እንደሆኑም መረዳት ያስችላል። ክቡር በሆነ ህሊና ሲታሰብ ፍጹም ሊሆን የማይችል ነገር ግን ታስቦ ሆኖ የተገኘ የዘመናችን ርካሽ ተግባር ሆኖም እንደ ፕሮፌሰር ህዝቅኤል ጋቢሶ አይነቶች ድንጋዮች አያምኑ ከሆነ በስተቀር እንጂ ሌላው ዜጋ ግልጽ መሆኑን ከወዲሁ ላሳስብ ፈልጋለሁ። የነቀዘ ህሊና ባለቤት የሆኑት የጽንፈኛ ፊታውራሪዎች የሚዘዋውራቸው ጀሌዎቻቸው የሰው ደም ጠጥተው በሰከሩት ልክ የነርሱም አምሮ ያን ያክል ጦዞ ሙሩን ሲልክ አገር አፍርሰው ህዝቡን ሊበታትኑ ጨርቃቸውን ጥለው ያበዱ ውሾች ናቸውና ከጠቅላይ ሚኒስትሩ ስውር ድራማ ተነስተው የመጡ የዘመኑ ድርጅቶች ስለመሆናቸው እኛም አውቀናል። ወድ ጓድ መሰናል ነው ነገሩ። ውድ ፍኖታዎች እንዲሁም አድማጮች ከላይ ከፍ ብዬ ለመጥቀስ እንደሞከርኩት የወለደቻቸውን እናት ሀገር ጠልተው ያለወለዶቻቸውን የእንጀራና ጡት ለመጥባት የሚፋረቁት እነኚሁ ጽንፈኛ የኦሮሞ ሙራን እነርሱ የቀረቻቸውን የማምሻድ ሜጥጋ ሲዘው ረመጥላይ የጣሉትን ትኩስ የኦሮሞ ወጣት ጣፋንታ ምን ሊሆን እንደሚችል አለመገንዘባቸውን ስናይ ወነተም እነኚህ ሰዎች ተመረናል ከሚሉ ደንቁረናል ቢሉ የሚሻል ይሆናል ብዬ አምናለሁ። ምክንያቱ ከተባለ ደግሞ የኦሮሞ ህዝብ ትግል የሚታወቀው የዜጋ ንብረት በማውደምና የእምነት ተቋማትን በማቃጠል አይደለምና ነጃጋማ ኬሎ ናርዲሳጋና ሌሎች የኦሮሞ ጀግኖች ከኦሮሞ ህዝብ አብራክ ወጥተው ለኢትዮጵያ አንድነትና ለሰንደቋ ክብር ብለው እንዳልተዋደቁ ሁሉ ዛሬ ዛሬ ማን እንደሚያዛቸው እንኳን በውል ሳያውቁ የንጹሃንን ደም በማፍሰስና የዜጎችን ንብረት በማውደም ለኦሮሞ ህዝብ ነጻነት እንታገላለን የሚሉ የደነስብስቦች መፍላታቸው ጉዳይ ነው። ለሰረኛ ፖለቲካ ራሱን አሳልፎ ከሰጠ የማህበረሰብ ክፍል ውስጥ እንዲህ አይነት ችግር የሚጠበቅ ቢሆንም የትግል አቅጣጫውና ትርጉሙ ጠፍቶበት አይኑን ጨፍኖ የወገኑን ደም ለመጋት የሚራወጥ የንሰሳ ቡድን ሲታይ ደግሞ ከምንም በላይ ይዘገንናል። የሰው ልጅ ወንድሙን ደም ለማፍሰስ ኦሮሚያ ላይ እንዲያሲራወጥ ለተመለከተ ሁሉ እውነት ይቺ ሀገር ኢትዮጵያነችን ያሰኛል። ኢትዮጵያ ደግሞ ፈሪሃ እግዚአብሔር ያለባትን ህዝቦች ያዘች ቅድስት ሀገር ስትሆን እንደዚህ ያሉ ደግሞ ደም የጠማቸው ውሾችን መፈልፈሏ ደግሞ ከላይ እንዳልኩት እነሱ ያቺ ሀገር ማህጸኗ ሻገተ ማለት ነውን ያሰኛል። ውድ ፍኖተዎች ኢትዮጵያ ሀገራችን መንግስት አልበቀል ብሎ ለዲሞክራሲ የተደረገውንና እየተደረገ ያለውን ትግል ባረንቋ እየተያዘ ለሀገራብነት እንዳይን ተኩላዎች ተበራከቱና አገር የሚጠፋበት ዘመን ሆነ። ሳይሉት የበቀለ ቄሮ ተብዬ ወፍዘራሽ የትውልዱ ክፍል መፈልፈሉ ያስገርማልና ይህን በብሔር ጥላቻ የተመረዘውን ፍልፍል ስሩ እንዲደርቅ አድርጎ መነቃቀል የማንኛውም ዜጋ ግዴታ መሆን አለበት ይላልኩ የዛሬውን መጣጥፌን ከዚህ ላይ ቋጫለሁ። ሰላም ክረሙልኝ።
ተቅመም በነል እየቆሰቆሱን ለማይቀረው ትግል ለፈልሚያው አስነሱን። እንግዲህ ይብቃ ተነሱ እንነሳ ጠላት ከቤት ገብቶ ምንስ ከመያነሳ። አዎ ቆመን ምናየው ፈዘን በመንገዱ ምንስ ከያነሱ ነው ምንስ ስትወስዱ። እባካችሁን እኮ እንደ ዶሮ ቤት ውስጥ እንዳትተነቁ እንብዛም ዝምታ ለበግም አልበጫት አራት እግሯን አስረው በቢላ ዋፈጫት ስለዚህ አዎ ስለዚህ እናንተ አበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ወራጌ ጋምቤላ ሽናሻክ ማንቶች ሐረሪ ወላይታ ኢሮብና አገዎች ዲያቆናት ቀሳውስት አባገዳ ሸኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጪ ቆሟል ወገኔ ነቃበል 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 ሰው እንዳውሬ ሆኖ ደንጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ደማጥን ተቆጥረህ በጎላት ታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም ማይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታምም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አዎ እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የርሷ ወዳጅ እንጂ ወዳጄ የሚሆን ጣላቷም ማለኔ አዎ ጣላቷም ማለኔ አይይ ያውም እነንቶኔ ያውም እነንቶኔ እነት አጥዋይ ጠሬ ሳልሙ ገዳይ ሳይገሉ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ ያርባ መስነቀዞች የይስሙላ ታጋይ አረይም ቃኝቴ ህይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም
A country of innocence, a country of mystery, magic, and beauty. Ethiopia.
I'm ولا ده شكلي حاضر يا صاحبي يا ترى انت دي دكتور يا حاضر يا صاحبي شي تشيا